ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተል ከመጽሐፍት ዓለም ፕሮግራማችንን በመከተል በፋሲካ መለሰ የተደረሰውን ከኒያ ልጆች ጋር መጽሐፍ ትረካ ክፍል አራት እናሰማለን። በመጨረሻም በገሞራው ግጥም የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። የወያኔን አገዛዝ የክፍና የጭካኔ ድርጊቶች በሪዮ ኦሎምፒክ ያጋደጠው የታወቀው የማራቶን ሯጭ ፈይሳ ሌሊሳ አገዛዙ በሕዝብ ላይ እያካሄደ ያለው ጭፍጨፋ የቀጠለ መሆኑን ገልጸው የዓለም አቀፉ ኅብረተሰብ አስፈላጊውን ጫና እንዲያደርግበት ተማጽነዋል። በአሜሪካ በብዛት ከሚነበቡት መጽሔቶች አንዱ የሆነው ሳምንታዊው የኒውስዊክ መጽሔት ከፈይሳ ጋር ያደረገውን ውይይት ሚያዝያ 29 ቀን በአወጣው እትሙ ይፋ አድርጓል። ፈይሳ በሰጠው መግለጫ የወያኔ አገዛዝ በኦሮሞ ሕዝብ ላይ የሚያካሄደውን ጭፍጨፋ በልዩ ፖሊስ አማካይነት የቀጠለ መሆኑንም ገልጿል። ቀድሞውንም ቢሆን በከተማ መስፋፋት ሽፋን መሬት መቀማት እንዲሁም ሕዝብን ከመሬቱ አፈናቅሎ ለውጭ አገር ከበርቴዎች መሬት መስጠት አግባብ አይደለም ብሎ በሰላማዊ መንገድ ተቃውሞውን ያሰማው በርካታ የኦሮሞ ተወላጅ በወያኔ የጸጥታ ኃይሎች በጥይት መቆላቱን ገልጾ አሁን ደግሞ ከሶማሌ ክልል በአገዛዙ እየታዘዙ የሚመጡ ሰው በላዎች በርካታ ሕዝብ እየፈጁ መሆናቸውን አጋልጧል። ፈይሳ አገሩን እንደሚወድና አሁንም ቢሆን አጋጣሚ ካገኘ በኢትዮጵያ ስም በዓለም አቀፍ ውድድሮች ለመሳተፍ ከፍተኛ ፍላጎት እንዳለው ገልጾ ወደ አገሩ ለመመለስ ግን አገዛዙን እንደማያምን ተናግሯል። ወደ አገሩ ቢመለስ ምንም እንደማይደርስበት በወያኔ አገዛዝ የሚካሄደው ፕሮፓጋንዳ እውነትነት እንደሌለው በዶክተር መረራ ላይ የደረሰውን ብቻ ማየት ይበቃል ብሏል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኃላፊ ዛያድ ራኢድ አልሁሴን ከጀርመን ድምፅ ጋር ባደረጉት ቃለ ምልልስ በኢትዮጵያ ስላደረጉት ጉዞ ማብራሪያ ሰጥተዋል። ኮሚሽነሩ በኢትዮጵያ ውስጥ ስላለው አጠቃላይ ሁኔታ ሲናገሩ አንዳንድ ሁኔታዎች ላይ መሻሻል ቢታይም በሰብአዊ መብት፣ በፖለቲካ ነጻነትና ሀሳብን በነጻ የመግለጽ መብት ላይ ብዙ መቀየርና መሻሻል ያሉባቸው ሁኔታዎች እንዳሉ ገልጸዋል። ከወያኔ አገዛዝ ባለስልጣኖች፣ ከፖለቲካ ድርጅት መሪዎች እንዲሁም በእስር ላይ ካሉ የፖለቲካ ድርጅቶች መሪዎችና አባላት ጋር በኢትዮጵያ ጉዳይ ሰፊ ውይይት እና ንግግር ማድረጋቸውንም ገልጸዋል። በእስር ቤት ጉብኝታቸው ከነማን ጋር እንደተነጋገሩ ለመግለጽ ፈቃደኛ ባይሆኑም በግልና በቡድን ከእስረኞቹ ጋር ያካሄዱት ውይይት ስለ አገሪቱ ሁኔታ ግንዛቤ የሰጣቸው መሆኑን ተናግረዋል። ስለ ሁኔታው የተሟላ ግንዛቤ ለማግኘት ሕዝባዊ አመፅ ወደ ተካሄደባቸው ቦታዎች ለመሄድም ሆነ ሰው ለመላክ ያቀረቡት ጥያቄ በአገዛዙ በኩል ውድቅ የተደረገ መሆኑን ከመናገርም አልሸሸጉም። የመስሪያ ቤታቸው የወደፊት እቅድ በአዲስ አበባ ያለውን የድርጅቱን ቅርንጫፍ ማጠናከር ሲሆን በጉዳዩ ላይ ምርመራና ጥናት ለማካሄድ የቀረበው ጥያቄ የሚቀጥል መሆኑን ጠቁመዋል። ወደ አውሮፓ ለሽያጭ ተልኮ የነበረ 10 ሚሊዮን ዶላር የሚያወጣ የበርበሬ ምርት ከአውሮፓ የተመለሰ መሆኑ ተነገረ። የበርበሬ ምርቱ የተመለሰበት ምክንያት በላቦራቶሪ ምርመራ ለጤና ጠንቅ የሆኑ መርዛማ ንጥረ ነገሮች ተገኝተውባቸዋል በሚል ነው። ከዚህ በፊት በእንግሊዝ ሀገር ይኸው የበርበሬ ምርት እንዳይገባ የተከለከለ ሲሆን በጀርመንም ተመሳሳይ እርምጃ መወሰዱ ይታወቃል። የተጠቀሱት ንጥረ ነገሮች ከምርቱ ሳይሆን ከአደራረግ ጉድለት መሆኑን አንዳንድ ወገኖች ይናገራሉ። ጎጂ የሆኑት ንጥረ ነገሮች ሊበዙ የቻሉት አምራቾቹ ክብደት እንዲጨምር ለማድረግ በአደራረቁ ጊዜ የበርበሬዎችን ምርት በውሃ ስለሚዘፈዝፉ ነው የሚሉ ወገኖች አሉ። በየጊዜው በአገር ውስጥ የበርበሬ ዋጋ እየናረ መሄድ አንዱ ምክንያት በገፍ ወደ ውጭ በመላኩ በመሆኑ ወደ ውጭ የሚላከው በርበሬ መጠን ሲቀንስ የዋጋው ንረት ይበርት ይሆናል የሚለው ግምት ሰፊ ነው። በወያኔ አገዛዝ የፌዴራል ፖሊስና በሱዳን ፖሊስ ኃይል መካከል የትብብር ስምምነት የተፈረመ መሆኑን የወያኔው የዜና ማሰራጫ ገልጿል። ስምምነቱ በወሰን አካባቢዎች ህገወጥ መተላለፍን፣ የአደንዛዥ እጽ ዝውውርንና የኮንትሮባንድ ንግድን ለመቆጣጠር የሚል ሽፋን ቢሰጠውም ከቅርብ ጊዜ ወዲህ የግብፅን ጥቃት ለመቋቋም በጋራ መተባበራቸውን ለማሳየት የሚያደርጉት ትርኢት ሳይሆን አይቀርም በማለት አንዳንድ ወገኖች አስተያየት ይሰነዝራሉ። ግብጽ ራፋኤል የተባሉ የረጅም ርቀት አጥቂ አውሮፕላኖች ከፈረንሳይ ከገዛች ወዲህ የአባይን ድልድል ልታጠቃ ትችላለች የሚል ስጋት በወያኔ በኩል አለ። ግብጽና ሱዳን በሃላይ ትሪያንግል የይገባኛል ጥያቄ ዙሪያ የሚያደርጉት ንትርክ ከፍተኛ ደረጃ ላይ እየደረሰ ሲሆን ሰሞኑን በሁለቱ አገሮች መካከል ያለው ግንኙነት ከምንጊዜውም በላይ መበላሸቱ እየተነገረ ነው። የሱዳን መንግስት የሃላይ ትራያንግል የሱዳን መሆኑን አስረግጦ ግብጽ ቦታውን በወታደራዊ ቅኝ ግዛት አስገብታለች በማለት በተባበሩት መንግስታት ድርጅት ያቀረበውን ክስ የግብጽ መንግስት የማይቀበለው መሆኑን ገልጿል። በዚህ ምክንያት በሁለቱ አገሮች መካከል ወደ ግጭት ሊያመራ የሚችል ሁኔታ እየተፈጠረ መሆኑ ይታያል። የወያኔ አገዛዝና የሱዳን መንግስት በአንድ ወቅት በወሰን አካባቢ የጋራ ወታደራዊ ስምሪት ማድረጋቸው፣ በሌላ ወቅት ደግሞ ስምምነት መፈራረማቸው እየተነገረ የሚገኘው የወታደራዊ መስክ ትብብር መፍጠራቸውን የሚገልጽ መልእክት ለግብጽ ለማስተላለፍ ነው የሚሉ ክፍሎች በርካታ ናቸው።
እሁድ ሚያዝያ 29 ቀን በፈረንሳይ ሀገር ለፕሬዝደንትነት በተደረገ ውድድር አቋማቸው መካከለኛ ነው የሚባልላቸው ኢማኑኤል ማክሮን ጽንፈኛ የቀኝ አክራሪ የሆኑትን ማሪን ለፐንን ያሸነፉ መሆናቸው ታውቋል። ማክሮን ከድምፁ 66 ከመቶ ለፐን ደግሞ 34 ከመቶ አግኝተዋል። ከምርጫው በፊት ማክሮንን ያጋልጣሉ የተባሉ የኢሜል መልእክቶች ህገወጥ በሆነ መንገድ በድረገጽ ቢሰራጩም በምርጫው ላይ ተጽዕኖ ሳያደርጉ ቀርተዋል። ለፔን ፈረንሳይ ከአውሮፓ ህብረት እንድትወጣ የፈረንሳይ ገንዘብ ፍራንክ ተመልሶ በስራ ላይ እንዲውል አደርጋለሁ በማለት ሲንቀሳቀሱ የቆዩ መሆናቸው የሚታወቅ ሲሆን የማክሮን መመረጥ የአውሮፓውን ህብረት ህይወት ያተረፈ መሆኑንና ለፔን በስደተኛው ላይ ተግባራዊ አድርገዋለሁ ያሉትን አቋም ማጨናገፉም ታውቋል። በናይጄሪያ በቦኮ ሐራም ተይዘው የነበሩ 82 የቺፖክ ልጃገረዶች የተፈቱ መሆናቸው ተገለጸ። ሰኞ ሚያዝያ 30 ቀን ልጃገረዶቹ ከፕሬዝደንት ቡሃሪ ጋር ከተገናኙ በኋላ የስማቸው ዝርዝር ይፋ የተደረገ መሆኑም ተነግሯል። ልጆቹ ገና ከቤተሰቦቻቸው ጋር አለመገናኘታቸውም ታውቋል። መጀመሪያ ከተያዙት 276 ውስጥ በተለያዩ መንገዶች በመለቀቅም ሆነ በተለያዩ ምክንያት በሞት የተለዩ እንዳሉ ግልጽ ቢሆንም አሁንም 113 ልጃገረዶች የት እንዳሉ አይታወቅም። በሌላ ዜና የናይጄሪያው ፕሬዝዳንት የጤናቸው ሁኔታ እየተባባሰ በመሄዱ ወደ ለንደን አምርተዋል ተብሏል። ከዚህ ቀደም ፕሬዝዳንቱ ለስድስት ሳምንታት ያህል በእንግሊዝ ሀገር ሕክምና አድርገው ቢመለሱም በስራ ገበታቸው ላይ መገኘት እንዳልቻሉና ለሶስት ጊዜ ያህል የካቢኔ ስብሰባ ላይ ሳይገኙ መቅረታቸውም ተነግሯል። 74 ዓመታቸውን ያከበሩት ቡኻሪ በሽታቸው ምን እንደሆነ በይፋ የተነገረ ነገር የለም። ሰኞ በሊቢያ ጠረፍ አካባቢ ሁለት የጎማ ጀልባዎች በመስጠማቸው ምክንያት 11 ስደተኞች ሕይወታቸውን ያጡ ሲሆን ከ200 በላይ የሚሆኑ ስደተኞች የደረሱበት አልታወቀም። 50 ስደተኞች በአካባቢ በነበረ በዴንማርክ የኮንቴነር መርከብ ሰራተኞች እርዳታ ሊተርፉ ችለዋል። ከተረፉት ስደተኞች ለማወቅ እንደተቻለው በጀልባዎቹ ላይ ሴቶችና ሕፃናት ነበሩ። በሌላ በኩል የአስር ሴቶችና የአንድ ሕፃን አስከሬን ከትሪፖሊ 50 ኪሎ ሜትር ርቆ በሚገኝ ወደብ ላይ የተገኘ መሆኑም ታውቋል። ባለፈው ሳምንት አርብና ቅዳሜ በተደረገ እንቅስቃሴ ከ6000 በላይ የሚሆኑ ስደተኞች ሕይወታቸው የተረፈ መሆኑና ወደ ጣሊያን ወደብ የተወሰዱ መሆናቸውንም የጠረፍ ጠባቂዎች ለዜና ምንጮች ገልጸዋል።
አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
መጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ
ከትንሣኤ ጋር ከአስራ አምስት ቀን በኋላ ስንገናኝ እንዴት የመጀመሪያውን ግንኙነት ከኢሃፓ ልጆች ጋር እንዳደረገ ሊተርክልኝ ገባ። በየመሃሉ ጥያቄ ቢኖረኝም ተረባውን በመፍራት ቶሎ ቶሎ ማቋረጥ አልፈለግኩም። ግን እኔም አላፍ እንዴት ለምን ማለቴ አልቀረም። የመጀመሪያውን የኢሃፓ ልጅ ለማግኘት 4 ኪሎ ከፓርላማ ፊት ለፊት አርበኞች ፎቅ አጠገብ በነበረው ዘውዲቱ ሆቴል መግቢያ ላይ ደረሱ። ገና ወዲያ ወዲህ እያልኩ ማየት እንደጀመርኩ ጸጉሩን ያጎፈረ መጠነኛ ቁመት ያለው ቀጭን ወጣት ከሆቴሉ ውስጥ ወጣና በተባለው ኮድ መሰረት ተገናኘን። አካባቢው ወደሚገኝ ግሮሰሪ ገብተን ለስላሳ ዘን ቁጫን ኢሃፓ የተቋቋመበትን ወቅት እና ዓላማዎቹን በእርጋታ አስረዳኝ። ከዚያም የተለያዩ እትሞች እንደሚወጡ ወረቀቶቹም በየጊዜው እንደሚደርሱኝ እንቅስቃሴው ፍጹም ህቡቅ ስለሆነ ሚስጥር መጠበቅ ግዴታዬ እንደሆነ በመንግስት ሰዎች ላለመጋለጥ ከፍተኛ ጥንቃቄ ማድረግ እንዳለብኝ ከመጠጥ ከሐሺሽና መሰል አደገኛ ሱሶች ራሴን ማራቅ እንደሚጠበቅብኝ ባጽንኦት ነገረኝ። እሱ ይናገራል፣ እኔ አዳምጣለሁ። እኔ የምሰራው በፓርቲው የወጣት ክንፍ ውስጥ እንደሆነ ነገረኝ። የምሰራበት እርከን ስላልተወሰነ እስከዚያው ድረስ እሱን ጨምሮ 4 ሆነን በሳምንት ለተወሰኑ ቀናት እንደምንገናኝ ነገረኝ። ከዚያን ቀን ጀምሮ ግን በራሴ ተነሳሽነት ወጣቶችን ያካተተ አንድ የጥናት ክበብ ከተቻለ ደግሞ ከላባደሮች አንድ ሌላ ቡድን መስርቼ ከሁለት እስከ 3 ወር ባለው ጊዜ ውስጥ ለአባልነት እንዳዘጋጃቸው መመሪያ መሰል ትዕዛዝ ሰጠኝ። በመጨረሻ ሱሪው ጀርባ ወሽቆት የነበረውን የኢሃፓን የተለያዩ የጋዜጣ ቅጾች ተቀብየው ከጥቂት ቀን በኋላ 6 ኪሎ መድኃኔዓለም ቤተክርስቲያን አጠገብ ለመገናኘት ተቀጣጥረን ተለያየን። የስራ ድርሻዬንና የኢሃፓ ህግጋትን በተነገረኝ በዚያ ቀን ከአራት ኪሎ ወደ ቤቴ የተመለስኩት በእግሬ ነበር። በትልቅነትና በኃላፊነት ስሜት ለድርጅቱ በተመለመልኩበት ቀን የነበረኝን አዲስ ሰብዕና እንደተላበስኩ እጄን ወደ ኋላዬ አድርጌ መንገዱን ተያያዝኩት። ምን እያሰብክ ነበር? እነማን ለጥናት ክበብ እንደምመለመል እያሰብኩ ነበር። ዘመቻ የማይመለከታቸውን
አቋርጠው የተመለሱትንና ያልተመለሱትን ሁሉ አሰብኳቸው። የሰፈር ጓደኞቼን ማምሮዬ ሳልኳቸው። ዘመዶቼን በልቦና ይመዘንኳቸው። የትምህርት ቤት ጓደኞቼን አለምኳቸው። የማውቃቸውን ሁለት ላባደሮችም እንዲሁ። ከወታደሮች ደግሞ ያጎቴ ልጅ ተስፋዬ ያስተዋወቀኝ ወታደሮችን አንድ ባንድ ማስታወስ ጀመርኩ። አቤት አደባባይ አካባቢ ስደርስ ህልም አይሉት ቅሸት ውስጥ ገባው። በሐሳቤ የመጡት ሁሉ የኢሃፓ ባል ሆነው ታዩኝ። እነሱም በተራቸው በመቶ የሚቆጠሩ ሰዎችን መልምለው መስቀል አደባባይ፣ ኦሊምፒያ፣ ወሎ ሰፈር፣ ቦሌ፣ ባምቢስ፣ ወራይ፣ መሻለኪያ በእኛ አባላት ሲጥለቀለቅ አለምኩ። ህልሜ ግን ቅዠት አልነበረም። አንድ አመት ባልሞላ ጊዜ ውስጥ አካባቢው በኢሃፓ አባላት ተጥለቀለቀ። ዋናው ምጸት ግን ለአባላቱ ብዛት መነሻው እኔ አለመሆኔ ነው። በተጨማሪ ያሰብኳቸው ልጆች ሁሉም አባል አለመሆናቸው ነው። ከዚያም በላይ የኔ የምልመላ ድርሻ እዚህ ግባ የሚባል አልነበረም። አይዞህ፣ እኔ ለርግ መርማሪ አይደለሁም። ሰው አልመለመልኩም ልትለኝ ነው? ስራ ጠብቅ እሺ። በአንተ ቤት አሽሙር መናገርህ ነው። በመጀመሪያው ኮሚቴ ውስጥ ስብሰባ እናደርግ የነበረው ሁለት ቤት ውስጥ ነበር። የመጀመሪያው 6 ኪሎ ተፈሪ መኮንን ትምህርት ቤት አጠገብ የነበረ ግቢ ሲሆን፣ ሁለተኛው ደግሞ 4 ኪሎ አጼ ምኒልክ አንደኛ ደረጃ ትምህርት ቤት አጠገብ የሚገኝ መኖሪያ ቤት ነበር። አሁን በመጥኩ የፈተናዎች ድርጅት ፎቅ ተሰርቶበታል። እዚያ ከነበሩት የሰርቪስ ቤት መካከል አንዷ ክፍል ውስጥ እንገናኝ ነበር። የኮሚቴው አባላት በተወሰነ ክልል የኢሃፓን የወጣት ሊግ ለማዋቀር ኃላፊነት የተሰጣቸው ወጣቶች ነበሩ። ሁሉም ቢያንስ በትምህርት የሚበልጡኝ ይመስለኛል። ሰፈራችን ከተለያየ ከፍተኛ ነበር። ለምሳሌ ኋላም አብረን እየሰራ ነው አንዱ የካዛንቺስ ልጅ ሲሆን፣ ሌላው ደግሞ ወደ ፖስታ ቤት አካባቢ የነበረ ይመስለኛል። እኔ የኦሊምፒያ ልጅ ነኝ። ዋናው ስራችን የኢሃፓን የወጣት መዋቅር በየሰፈራችን መዘርጋት ስለነበር በውይይታችን ወቅት በየርከኑ የሚዘረጉትን የድርጅቱን መዋቅሮች ለማወቅ ቻልኩ። በመጀመሪያ ጊዜ የኢሃፓን መዋቅር የተረዳሁት እዚሁ ስም የሌለው ኮሚቴ ውስጥ ሆኜ ነው። አዲስ ስለነበርኩ እንደ መስሪያ ቤት ውይይት ማስታወሻ እጽፍ ነበር። ቶሎም ብቤ እንድቀድ ጸሐፊው ሲነግረኝ ደንግጬ እዛው በወጫጭቄ ጣልኩት። እሱ የፈለገው ግን እቤቴ ከሄድኩ በኋላ እንድቀደው ነበር። የምትገርም ሰው ነህ። ሌላስ ምን ተማርክ? እዚያ ኮሚቴ ውስጥ የሰራሁት ለሁለት ወራት ያህል ይመስለኛል። በርካታ ነገሮችም ተምሬያለሁ። መሰረታዊ የሆነ የድርጅቱን መዋቅር፣ አዳዲስ አባላት በምን መስፈርት እንደሚመለመሉ፣ ወደሚኖሩበት ቀበሌ እንዴት በኮድ አማካኝነት መተላለፍ እንዳለባቸው፣ ዋነኛ የኢሃፓ ዲሲፕሊኖች፣ የድርጅቱ ጋዜጦችና መልእክቶች እንዴት እንደሚሰራጩ፣ ከደህንነቶችና ከተቀናቃኝ ፓርቲ አባላት እይታ እንዴት ራሳችንን መጠበቅ እንዳለብን፣ አብረን ከምንሰራቸው አባላት ውጭ ስለ ሌሎች ማወቅ እንደሌለብን፣ በተለያየ ሙያ ያሉ በተለይ ላባደሮችና ወታደሮችን ወደ ድርጅቱ ለማስገባት ትኩረት መስጠትንና በእያንዳንዱ ቀበሌና ትምህርት ቤት ተማሪዎችና የሴቶች ማህበራት እንዴት ማቋቋም እንዳለብን ሁሉ አውቄያለሁ። ተወያይተንባቸዋልም። ወረቀት አትበትኑም? ወረቀት መበተን ያን ያልተጀመረም፣ ትንሽ ቆይቶ ነው የተጀመረው። የማርክሲዝም አይነት ጥናት በመደበኛነት አናካሂድም። ሆኖም የእኛን ድርጅት ይቃወማሉ ከሚባሉት በተለይ የመይሶን ቡድን የሚከተለውን የትግል መስመር ለጥቂት ሳምንት የመወያያ ርዕሶቻችን ነበሩ። የውይይታችን መነሻ የድርጅቱ ጋዜጦች ነበሩ። ተቃዋሚዎቻችንን በተረፍነት ፈርጀን አልተከረከርንባቸው። ለዚያ የሚያግዙ የተለያዩ ጽሑፎች በየጊዜው ይታደልን ነበር። በተጨማሪ ከኮሚቴው ጸሐፊ ወይም ከሌሎች የሌላ ድርጅቶች ህቡ ጋዜጦች በብዛት ይመጡ ነበር። ለአባላት ብቻ የሚታደለው ቀይ ኮከብ፣ የዋናው ፓርቲያችን ዴሞክራሲያ፣ የላባድሮች ማህበር የነበረው ኢላማ ጋዜጣ፣ ህዝባዊ አመጽ የሚባለው ጋዜጣና የማይሶኖች ልሳን በኮሚቴው በኩል ይደርሰኝ ነበር። እስቲ እዚህ ኮሚቴ ውስጥ ያለ የሰራችሁትን ተጨባጭ የሆነ ስራ ንገረኝ። በዚህ ኮሚቴ ውስጥ ያለው በተግባር የተፈተንኩት አንድ ጊዜ ነው። አንድ ቀን ጸሐፊያችን በርካታ የድርጅቱ ጋዜጦች በአዲስ አበባ አካባቢ ላሉ ከተሞች ለማዳረስ እንደሚፈለግ ነገረን። በተለያየ ምክንያት ሳይሰራጩ የዘገዩ ይመስለኛል። ወደ የትኛው ከተማ ለመሄድ እንደምንፈልግ ጠየቀን። የትም ብንሄድ ችግር እንደሌለብን ሁላችንም ተናገርን። በመጨረሻ እኔ ደብረ ዘይት እንድሄድ ተወሰነ። ከደብረ ዘይቱ ልጅ ጋር የሚያገናኘኝ ኮድ ተሰጠኝ። በጣም የከተማ ልጅ እንዳልመስል ስለተነገረኝ ሸራጫማ፣ ጉልበቱ ላይ የተቀደደ ሱሪና ቆሸሽ ያለ ኮፍያ አድርጌ ነበር። አላሳስበው የተጋነነ አለባበስ ነበር። እንግዲህ ይህንን ቅሽምና አንድ ልትለው ትችላለህ። ጋዜጦቹን እይዝበታለሁ ብዬ ከቤት ያመጣሁት አነስተኛ የጨርቅ ቦርሳ ሊበቃ አልቻለም። ብዙ ተንከራትቼ ትንሽ የእህል ቁምጣ ከረጢት ገዛው። ከዛም በሎንቺና ደብረ ዘይት 5 ሰዓት አካባቢ ደረስኩ። የቀጠሮዬ ሰዓት 7 ሰዓት ላይ ስለነበር 2 ሰዓት ሙሉ የት እንደምቆይ ግራ ገባኝ። ድንገት ገበያ ገበያ እያለ የሚጠራ ባለገር ይሰማ እዚያው ሄድኩ። ቀኑ ቅዳሜ ይመስለኛል። የደብረ ዘይት ገበያ ሞቅ ብሏል። ከረጢቴን አንዴ በእጄ እያንጠለጠልኩ ሲደግመኝ ደግሞ ጀርባዬ ላይ አድርጌ ገበያውን እንደ ጅል 2 ጊዜ ዞርኩት። ይህንንም ከፈለክ ቅሽምና 2 በለው። ምን 2 ትላለህ? ለሰባት ሰዓት ቀጠሮ 5 ሰዓት መድረስን እንደ ቅሽምና መሽቆጠርከው? እንኳን ደግ አደረኩ። በመጨረሻ ገበያ ዙሪያ ጊዜያዊ ሻይ ቤቶች አንድ ውስጥ ገባሁና ሻይ በዳቦ አዝዤ ለአንድ ሰዓት ያህል ቁጭ አልኩ። አቤት የሰዓቱ አረዛዘም! የሻይ ቤቷ ባለቤት ከሚገባው በላይ በመቀመጤ ግር ብሏታል። ሰው እየጠበክ ነው ስትለኝ፣ ወንድሜን እየጠበኩ ነው አልኳት። ሲያቀብጠኝ ከገጠር ነው ስላት፣ ከየት ገጠር አትለኝም መሰለ። የደብረ ዘይትን ገጠሮችን ይቅርና የከተማ ቀበሌዎቹን እንኳ ስለማላውቅ ፍጥጥ ብዬ ቀረው። ቅሽምና 10 ሳይሆን አይቀርም። እናስ ምን አልካት? ለጠየቀችኝ መልስ ሳልሰጣት እንዲያውም ያውና መጣ ብዬ የሌለውንና ያልመጣውን ወንድሜን ወደ ገበያው መሃል በእጄ እየጠቆምኩ ሂሳቤን ከፍዬ ከረጢቴን አንጠልጥዬ ሩጫዬን አስነካሁት። የፈለገ ቀሽም ቢሆንም የአራዳ ልጅነቴን እንዳትረሳ። ይሆንልህ፣ ቀጥል። ከዚያም ወደ ቀጠሮዬ ወደ መናኸሪያ ተመልሼ ሄድኩ። የቀጠሮዬ ሰዓት ያኔም አልደረሰም። እንደገና አንዱ ጠላ ቤት ቆይቼ ሰዓቱ ሲቃረብ ተነስቼ ወጣሁ። ልጁን ስጠብቅ 1 2 3 4 5 ደቂቃዎች አለፉ። በርካታ የምጠረጥራቸው ወጣቶች በአጠገቤ ያልፋሉ፣ ግን አተኩሮ ያየኝ ሰው እንኳ አልነበረም። ቢጨንቀኝ ከነበርኩበት ራቅ ብዬ ቆምኩ። ምንም ውጤት አልነበረውም። አዲስ አበባ ቢሆን ያን ያህል አልጠብቅም ነበር። ወረቀቱን ተሸክሜ መመለስ አደጋ ያመጣል የሚል ፍራቻ ብቻ ሳይሆን ተልእኮዬ አልተሳካም የሚል ዜና ይዤ ብመለስ ሽንፈት ስለመሰለኝ ሌላ ተጨማሪ ደቂቃዎች ጠበቅኩት። ልጁ ቀርቷል። በመጨረሻ
ከዚያ በላይ መጠበቅ እንደሌለብኝ ሲገባኝ ወደ አዲስ አበባ የሚጓዘውን ሊዮንችና እስኪሞላ መኪና ውስጥ ገብቼ ቁጭ አልኩ። ወረቀቱን ይዞ መመለስ እንደ ሽንፈት ሳልቆጥረው አልቀረውም። ስለዚህ የሆነ ሌላ ዘዴ ማሰብ ጀመርኩ። ስተኛው ቅሽምና ነው እንጃልህ ያንተን ቅሽምና ስቆጥራል ወለም ደብረዘይት ውስጥ የማውቀው ሰው የለም። ሆኖም ያባቴ ባለቤት የቅርብ ዘመድ የዱከም ነዋሪ ናቸው። በሆነ ምክንያት ቤታቸው ይጃለው። ብዙም ሳላመዛዝን በጋሪ ተሳፍሬ ዱከም ደረስኩ። ወረቀቱን ከጀርባዬ ላይ ሳወርድና ሳወጣ ተሸክሜ ወዲያ ወዲህ ስል ደክሞኝ ስለነበር ያኔ ወዛደር በሚባል የቀን ሰራተኛ አሸክሜ ለቤታቸው ደረስኩ። ሲትዮዋ በደንብ ባላወቁኝም የዘመዳቸውን ስም ጠርቼ ከዚህ በፊት አንዴ መምጣቴን ስነግራቸው ትዝ አላቸው። በፍጹም ፍቅር ቤት አስገብተው እንጀራ በርጎ አቅርበው በአንድ አራተኛ አማርኛ በሶስት አራተኛ ኦሮምኛ እያወሩ ጋበዙኝ። አብሯቸው የሚኖር አንድ ወጣት ልጅ በአስተርጓሚነት እየረዳኝ የፈጠራ ታሪኬን ነገርኳቸው። ምን አልካቸው በእግዚአብሔር አስተማሪ ከአዲስ አበባ ተቀይሮ ደብረ ዘይት እንደተመደበ የቤቱ የነበረውን ማስተማሪያ ወረቀቶች አምጣልኝ እንዳለኝ ዱካም ቀጥሮኝ እንደቀረ ወደ አዲስ አበባ ተሸክሜ መሄድ እንዳልፈለኩ ነገ ከነገ ወዲያ እሱ ወይም ራሴ እንደምንመጣ እስከዚያው እንዲያስቀምጡልኝ ነው ያልኳቸው። ይህ ለሳቸው የመጨረሻው ቀላልና ልመናም የማያስፈልገው ትብብር ነበር። አይት እንዳይበላው ብለው በራሳቸው ሐሳብ የከረጢቱን ጫፍ በገመድ አስረን ግድግዳ ላይ ሰቀልነው። ይሄም ሌላው ቅሽምና ሊሆን ይችላል። ከትብዬ ስስቅ አያስቅም አለና ቀጠለ። ቡናዬን ጠጥቼ በቀረችኝ የመጨረሻ ብር ተሳፍሬ አዲስ አበባ ረፋዱ ላይ ገባው። ከጸሐፌ ጋር ስንገናኝ ዝርዝሩን ነገርኩት። ኦሊል ምንም አልቀረው። የአእምሮ ህመምተኛ ሳልመስለው አልቀረውም። ያሳመነኝ ሞከረ። እኔ ደግሞ ልጆቹ ሳይደርሳቸው እንዳይቀር ከመፈለግ አንሳር እንዳደረግኩት ላስረዳው ሞከርኩ። በተጨማሪም ወደ አዲስ አበባ ተሸክሜ መምጣት ለደህንነት የሚያጋድጥ መሆኑን አስረዳሁት። እዛው የመጣልኝ ሐሳብ ነው። ምንም ሊገባው አልቻለም። እንዲገባውም አልፈለገም። በውስጤ ቀሽም ይሃባ እንደሆን አውቄዋለሁ። ቀሽም ብቻ የሚገርመው እንዴት አንተን እንደመለመሉ ነው። እሺ መጨረሻው እንዴት ሆነ? እዛው እንደተንጠለጠለ ቀረ አልኩት በሳቅ እየተንፈራፈርኩ። ለምንድን ነው የሚቀረው? ወሬኛ ነህ። ከሶስት ወይም አራት ቀን በኋላ እንደገና ሌላ ኮት ተሰርቶ ካንጠለጠልኩባት ቦታ አውርደህ ለልጁ አስረክብ አይነት ትዕዛዝ ተቀብዬ ዱከም ሄድኩ። እንደተሰቀለች አገኘኋት። የአባ የአባ ትሸት የነበረችው ከረጢቴ ጭስጭስ ብላ ጠበቀችኝ። የተለመደውን እርጎ ጠጥቼ እማማን ተሰናብቼ ወጣሁ። በቀጠሮው መሰረት ቁመናው ሰራተኛ ከሚመስል ሰው ጋር ተገናኝቼ አስረከብኩት። ከቀናት በፊት ሳላገኘው የቀረሁት ሰው ይሁን አይሁን አልጠየቅኩትም። እሱም ስለ ጉዳዩ ሳያነሳ ተለያየን። እዚያ በኋላ ይሄ ነው የሚባል ተልእኮ አልነበረኝም። ከብዙ ሳምንት በኋላ መደበኛ ስራዬ በመስቀል አደባባይና አካባቢው እንደሚሆን ተነገረኝ። የምገናኝበትን የሚስጥር ኮድ ሰጥቶኝ ለመጨረሻ ጊዜ ከኮሚቴው ተለየው። የተመደብኩት ከባምቢስ ጀምሮ ወሎ ሰፈር መሿለኪያና አካባቢው በሚገኝ የኢህአፓ አዲስ ሪጅን ውስጥ ነበር። ያ ኮሚቴ ምን ሆነ? ይፍረስ አይፍረስ አላውቅም። ከሁለት ዓመት በኋላ የዚያ ኮሚቴ አባላት በሙሉ የተገደሉ ይመስለኛል። እርግጠኛ የሆንኩት ግን የመስገበንና የባዩን ብቻ ነው። በእርግጥ ከሁለቱም ጋር ከአንድ ዓመት በኋላ ለሌላ የድርጅቱ ሥራ ተገናኝተን ሰርተናል። የባለመነን ስሩን የመስገበን ሞት የሰማሁት ወይን ቤት ታስሬ በነበረበት ወቅት ነው። የባዩን ግን ከተፈታው ከብዙ ዓመት በኋላ ሰማሁ። ነፍሳችሁን በገነት ጓደኞቼ። ትንሣኤ በሐሳብ ነጎደ። እየቀለድኩ ለማረሳሳት ሞከርኩ። ገና ብዙ ያወራኛል የምለው ሰው ካሁኑ ሐሳብ ከገባው ስለሌላው ማለት ሲያወራኝ እንዴት ይሆን ነው ብዬ ስጋት ገባኝ። ያማለያ እያለቀሰም ቢሆን ሊቀጥል ግድ ነው ብዬ ወሰንኩ። በሰው ቁስል እንጨት ቢሆንም ስለ ሁለቱ ልጆች ትንሽ እንዲነግረኝ ጠየቅኩት። የቱንም ከየቱ ላበላልጥልህ አልችልም። ሁለቱም ብሩህ አእምሮ የነበራቸው ልጆች ናቸው። የብስለታቸውን መጠን ያወቅኩት ገና ከመጀመሪያው አብረን ስለሰራን ነበር። ያን ጊዜ ትግሉ አልከረረም። ከበላይ የሚላኩልን የድርጅቱ መመሪያዎች ላይ የተረጋጋ ውይይት የምናደርግበት ወቅት ነበር። በዚያ ረጋ የወጣትነት ዕድሜያቸው የሚሰጡት ትንታኔ ከነሱ የሚወጣ አይመስልም። በኋላም ተሰማሁት ሁለቱም ዩኒቨርሲቲ እንኳ አልገቡም። ስለዚህ ከኔ ብዙም አይበልጡም። እነሱ ሲናገሩ የኔ ሥራ እንደ ጦጣ መኩለጭለጭ ነበር። ራሴን ማሳነሴ አይደለም፣ ከልቤ ነው ምልህ። የግል ጸባያቸውም እንዲሁ የሚገርም ነው። ለአንተ ተረ ነገር ቢሆንም እኔ ግን ከአእምሮዬ የማይጠፋ አጋጣሚ ልንገርህ። ስብሰባ ለማድረግ ቸርችል ጎዳና የአባቴ እህት እታታ ቤት ማደር ነበረብን። አክስቴ የመጀመሪያ ልጇ ስለሞተባት ቤቷ ያስጠላታል። አንዳንዴ ሌላው ልጇ ጋሽ ብርሃኑ ቤት፣ አለበለዚያም ዘመድ ቤት ሄዳ ሁለት ሶስት ቀን ስለምትቆይ ቤቷን ለስብሰባ እንጠቀምበት ነበር። ታዲያን ዕለት እስከ ምሽቱ ሶስት ሰዓት ከተሰበሰብን በኋላ በጣም ራበኝ። ቤት ውስጥ ምግብ ብፈልግ የበሰለ ምግብ አጣሁ። ቀን ላይ ቤቴ ስላልገባሁና ፍራንክም ስላልተረፈኝ ሳልበላ ነው የዋልኩት። በመጨረሻ ረሃቡ ሲጠናብኝ ለጀማው አባላት ምሳ እንዳልበላሁ ነገርኳቸውና መፍትሄ ጠየቅኩ። ኪሳችን ውስጥ ያለውን አዋተን ውጭ በልቼ እንድመለስ መላ ተበጀ። የሁላችንም ሲደመር ሁለት ብር ባይሞላም ለኔ ስለሚበቃ ለመሄድ ተዘጋጀሁ። እኔም እኮ ምሳ አልበላሁም፣ አብረን እንሂድ አለ ባዩ። ይህን ጊዜ መዝገበም እኔም እኮ አንድ ምሳ ለሶስት ሆነን ነው የበላሁት። ስብሰባውን አረብሽም ብዬ እንጂ ረሃብ ጀምሮኛል አይመሰልህ። ሁላችንም በሳቅ አለቅ። የተሰበሰበው ሳንቲም ይዤ ወጣሁና በብዛት ዳቦና ሙዝ ገዝቼ ተመለስኩ። በውሃ እያማግን ሆዳችን እስኪወጠር በላን። ስብሰባችንም እኩለ ሌሊት ላይ ተጠናቀቀ። ሳይ ይህን ብሎ እንደጨረሰ ፈገግ አለ። ቃለ መጠይቄን እዚያው ላይ አቆምኩ። ወደ ሌላ የግል ጉዳያችን ገብተን ስናወራ ቆይተን ተለያየን።
በስጋና ባጥንት በደምና ጠጉር በጥፍርና ጅማ ተገነባሁ እንጂ ዝም አልልም ነበር ከመጠኑ አልፎ ያግብ ሲደረጅ ንጹሃኑን ወገን አድብቶ ሲፈጅ ወሮው ሲያንገላታ ሲያምስ ሲቀጠቅጥ ሲነዳ አባዋጅ መቼ አስችለኝ ነበር ሰውን ያል ፍጡር በአደባባይ ሲገድል አውሬው የሰው ልጅ አልሆንኩኝም እንጂ ብሆንማ ኖሮ የሰማዩን መብረቅ ባለ ሰዓት ወደሮ እሰቅለው ነበረ ከራማን ጠልጥዬ ያን የሰው ከርከሮ በርግጥ አይቀር ነበር እንዲህ አንጀት ያሮ በርግጥ ብሆን ኖሮ የሰማዩን መብረቅ አነደው ነበረ ካለበት ገብቼ ያንን ነፍሰ ገዳይ በንጹሃኖች ደም እንዲያስጨማለቅ ተምዘግዝጌ ሄጄ ከዚህ ምድር ጥጋት ባክናፈ ደመናት ባየር ስንደቀደቅ አሳየው ነበረ ያን የሌጊዮን ቁራጭ የሰው ነፍስ አዋግበው አጉል ሲመጻደቅ ብሆንማ ኖሮ የአራዊት ነጎድጓት አደነቁር ነበር በጆሮ ግንዱ ላይ ማዕበል ለቅቄ አጥዞም ያሳብት አይደለሁም እንጂ ብሆንማ ኖሮ ያንን አውሎ ነፋስ አሳየው ነበረ ያንን ነፍሰ ገዳይ የራሱን አሟሟት በደም መላሽ ደንደስ እመቃት አውርጄ ስከተው ከዚያን ጦሮጦስ ጓያ እንደ ሰበረው ማሽላ ጠባቂ ማማ ላይ ተሰቅሎ እንደሚያስፈራራው እንዲያ ወቅ ጠራቂ አሽመድምጀው ነበር ገና ያኔ ድሮ ሆንማ ኖሮ መላክ ሰው አዋቂ ሆንማ ኖሮ የአየራት ነጎድጓድ ከሰማይ የሚበርቅ ስንቱን እኩይ ነበር የማስገባው ድባቅ ቀጥቅጬ ቀጥቅጬ ጎለጎታ አውርጄ የምከተው መቅ ካፈር ከትቢያው ጋር ባንድ የማደባልቅ ሳልሆን ቀረሁ እንጂ የሰማይ ነጎድጓድ ስንቱን እኩይ ነበር አቃጥዬ የማነድ ብትንትን አድርጌ የማወርድ ምድረ ፋይ ብሆንማ ኖሮ የዚያን የናሴ ዶፍ የጳጉሜን ፏፏቴ የክረምቱን ምጎርፍ ስንቱን አረመኔ በሰው የሚጫወት በደባና በግፍ ጠራርጌ ሁሉን ባርባሮስ አውርጄ ከዚያ እንጦሮጦስ ነበረ መዘፍዘፍ በትሬን ታጭኜ ያንን ሁሉ ባንዳ ጠቅልዬ ወስጄ ነበር የማራግፍ እንዲያው ሳላስበው ሰው ሆኖ ፍጥረቴ የልብ ያህል እንኳ የመርዝ ጠብታ ሳይኖረኝ ሳላገኝ እንዲያው በማጣቴ ልዩ ሜካኒዝም የሌለው ሆነና ማጥቃት መከላከል የሰው ሰውነቴ እንዳረራለ በንዴት ተቃጥሎ ውስጣዊው አንጀቴ ዋናዎቹ ክፍሎች ያጋል የገላዬ ልቤ ኩላሊቴ ሳምባዬና ቆሽቴ ብሆንማ ኖሮ የጢስ አባይን ጎርፍ ጥርሩን የሚያፈስ አሳየው ነበረ ጠራርጌ ካገር አፍሼ ወስጄ የምጥል ባርባሮስ ከናዛሄል ጉድጓድ ከናዛዝኔል ተባይና ቅንቅን በመፍላት ካለበት ከዚያ ቀንጦሮጦስ አይደለሁም እንጂ ብሆንማ የጳጉሜን አፈና አሳየው ነበረ ያንን ሁሉ ባንዳ ሴቱን ለክቼ ዋጋውን መዝኜ ለሠራው ሙስና እንዲህ እንዳሾፈ መች ቆይ ነበረ ነፍሰ ገዳይ ሁሉ ሰክሮ በጭቆና ሞጥሟጣ ሞጥሟጣ የሰው ልጅ ምንነት ክብር ቅዱስ ፍጡር መሆኑን ማይገባው ደንቆሮ ነውና አይደለሁም እንጂ ብሆንማ ኖሮ ነደ ነበልባሉን የሳቱን ኮረንቲ አንቸስ ሻንድጄ ጠብሼ ቀቅዬ አተናበን ነበር ግፈኛውን መልቲ ከዚያው በአደባባይ በጥይት ቀጥቅጦ በሾተሉ አርዶ ንጹሃን ወገንን ባጠፋበት ቦታ ሰጠው ነበረ በዚያው በአደባባይ ዋጋውን ላላት አልሆንኩኝም እንጂ ብሆንማ ኖሮ አንዳጅ አቃጣዩን ቤንዚና ለያምጋስ ወይም ክብረ ሰማይ ሥጋ ውስጥ ገብቼ ነፍስ ምጠጠጥስ አለያም ያንን ድኝ ካጥንት ጉልጥምት ገብቶ ስርም ያደነዝዝ ብሆንማ ኖሮ ከልብ ስር ገብቶ እንደ በታች አሲድ ነፍስ የሚያቅነዘንስ አለዚያም ያንን መርዝ ሰጠው ነበረ ተመጣጣኝ ዋጋ ላጠፋቸው ነፍሶች ለፈጸመው መዘዝ አይደለሁም እንጂ ያንን ምረት የለሽ ነፍስ አውልቅ መጋኛ ንጹሃንን ገርሎ አረመኔው ባንዳ መጭችል ነበር አንዲት ሰዓት እንኳን ጸጉሩን አንጨፍሮ ተዝናንቶ ሚተኛ በጀው እንጂ ለሱ እኔ አለመሆኔ አሳልፎ ሰጪ ወይ እንደ ይሁዳ ወይ እንደ ጲላጦስ ገና ድሮ ነበር ለሰራቸው ግፎች ዋጋውን የምከፍል ለተጫወተበት ለንጹሃኖች ነፍስ አለመሆኔማ ለሱ በጀው እንጂ ብሆንማ ሮኬት አደባየው ነበር የዘርዘሩ እንዳይተርፍ በታትኝ ካዘቅት እስከ ዘላለሙ ድምጥማጡ ጠፍቶ በንጹሃን ወገን እንዳግም ላይ ይጫወት አይደለሁም እንጂ ብሆንማ ኖሮ ሳተላይት የሰማይ አሳየውም ነበር ተምዘግዝጌ ሄጄ ከዚህ ካለውበት ከምድሩ ጥጋት ላይ ትቢያ አመድ አድርጌ ስቆጋው ስወቃው ትናኝ ቡናኝ ሆኖ በይፋ እንዲታይ ከመቅስፈት አይን ኢምንት ወዶጋ አመድ ሆኖ ሲደመሰስ ምንም ላይ ቀርላዋል አለመሆኔማ በእጅጉ ጠቀመው የሚጣቁን ጠበል አሳየው ነበር ጋኔኑን አግዝፌ በየአረሁ ላይ ዋይ ዋይ ያሰኘው ሳስጮኸው የምውል ብሆንማ ኖሮ በላሳቱን ሰይፍ ወይ እንደ ገብርኤል አልያም ሚካኤል ነበልባሉን ትሆን በሚተፋው ጦሩ በፍህም አለንጋው አኮማትሮ ሚገል ካሉበት ገብቼ ከተሸሸጉበት ከግፍ ምሽጋቸው ሰራዊት ሳጥናኤል የባንዳ መንጋዎች ምድረ ጭራቅ ሆነ ጋኔል ወለጊዮን የውሻ ግፈኞች አይቀልዱም ነበር እንዲያ በሰው ሕይወት በስላሴ አምሳል እንደዚያ ሚጥሚጣ ውስጣዊ አካላትን ሰርስሮ የሚያናውዝ ጠቅላይ ቢሮ ገብቶ ነርብ የሚወዘውዝ ምሱን እሰጥ ነበር ዘረኛውን ገዳይ ሆኜ በአደባባይ አፍዝ ወ አደንግዝ ሆኜ ብሆን ኖሮ ያንን መድፍ ነጠር የምድር የሰማያት ባገር የገባውን ዘረኛ ወረርሽኝ ኔፍሊም መናፍስት እንደ ተነገረው በኦሪት ዘፍጥረት ዓለም እንዳጠፉት በየብስ በአየሩ ተረጭተው ተዋልደው በሆኑ መላእክት ልቡሳንም አጋንንት በደመሰስኩ ነበር ለአንዴም ለምንጊዜም ድራሹን አጥፍቼ ጋነብ የምከት ብሆንማ ኖሮ ድድተ ብክነ ጸረ ነፍሳት ቅመም ከበረሃ አፈልቶ ከተማ ውስጥ ገብቶ ብዙሃን ካሉበት ጤና የነሳውን ቢንቢና በረሮ በአንድነት ለማውደም አልተኛም ነበረ መርዤ ለማጥፋት ቀን ሆነ ሌሊትም አይደለሁም እንጂ ብሆንማ ኖሮ ቲኤንቲ አሲድ ባንተከተኩ ነበር እንደ ንፍር ውሃ አካሉን ለማዘግ ብናይ ብትናመድ አይደለሁም እንጂ ብሆንማ ኖሮ መዳመጫሩሎ ወይም የጣሊያኑን ትልቁን ከባዱን ግዙፉን አለሎ አሳየው ነበረ ያንን ነፍሰ ገዳይ ከስራ አጋድሜ እንደ ቸርችር አስፋልት አድርጌ አመልማሎ አይደለሁም እንጂ ብሆንማ ኖሮ መጥፍና መትረየስ ኢላማዬ ነበር ያ ጨካኙ ባንዳ ውሻ ነፍሰ ገዳይ ባንዴ እንዲደመሰስ አይደለሁም እንጂ ብሆንማ ኖሮ የሪሞቱ ፈንጂ ስንቶቹን ንጹሃን አስሮና አፍኖ በጭከና ገድሎ አይኖራትም ነበር ራሱም ታፍኖ ይሞታታል እንጂ ብትንትኑ ወጥቶ ስጋና አጥንቱ ለቀብር እንዳይመች ላፈር እንዳይበጅ ብሆንማ ኖሮ የባህር ውቅያኖስ ደምሳሹን ማበል አንገላታው ነበር እሱ እንዳንገላታው የዋሁን ወገኔን ባልፈጸመው ወንጀል ብሆንማ ኖሮ የፋመ የጋመ ነበልባለ እሳት እፈጀው ነበረ እያንዳንዱን ገዳይ ፈልጌ ካለበት ተደብቆም ቢሄድ ከገባበት ምሽግ ከውደው ነበር በየደረሰበት አይደለሁም እንጂ ብሆንማ ኖሮ ሰይፍና አጎራዴ ባጠፋሁት ነበር ቀንጥሼ ቆርጬ ከትፌ መትሬ ላዋይም ላላስቀር ያንን ነፍሰ ገዳይ ሺህ ጊዜ ጊዜያት እንዴት ለምን አንዴ አይደለሁም እንጂ ብሆንማ ኖሮ ያንን ድንጋይ ወፍጮ እሰልቀው ነበር ነፍሱን ከስጋው ጋር ባንድነት እንዲልም እንደ ቸሃ ቆጮ እንዲያ አለመሆኔ በጀውና ዛሬ እንዳሾፋ አለ በነፍሳት ሲጫወት የሚያጠፋው ጠፍቶ ዘረኛው አጅሬ ብሆንማ ኖሮ የመቅደላውን መድፍ ዛሬ ሆኖ ነበር ካለበት ገብቼ የዘረኛን መንጋ ቀልቡን የማጣድፍ ያንን ነፍሰ ገዳይ የደደቢት ነፍሱን አጭሽ የማሳርፍ ሆነማ ኖሮ የዘንዶ የማመዝ ግዚያን ሰጥም ነበር ለዘረኛ መዘዝ መሸገበት እጄ ካለበት ገብቼ ቶሎ ምጠጠጥስ ነበር ምን ይሆናል ሳልሆን ቀረውና ቀረ እንጂ ስተክዝ ሆነማ ኖሮ የኒክሌሩን ቃታ የኦቶሚክ ቦምቡን በተን የምመታ ዶጋመዱን ነበር ወዳው የማደርገው ዘረኛን ወስላታ አላንዳች ማመንታት አላንዳች ይቅርታ ብንሆንማ ኖሮ የዚያችን የንመርዝ የውስጥ ነፍሱን ነበር ሰርስሬ ገብቼ እስኪያብድ ምጠጠጥስ ወንበዴ አጋሚዶን ከሕይወቱ መዝገብ ሰርዤ ምደልስ ብሆንማ ኖሮ የክትክታር ጩሜ ጨርቁን አስወልቄ መሬት አጋድሜ ሾካ ሚኬላ ላይ አስምዬ አስፈጥሜ ዋይ ዋይ እስኪል ነበር የምገርፈው ቆሜ አልሆንኩኝም እንጂ አጅሬን አኮርባጅ አልያም ያን ጅራፍ አልያም አለንጋ ያበጠ ብሪት አስፈጅ ዘርሬ ነበረ ዘጠና ገርፌ ከልክ የማስገባ ያን ሁሉ አወናባጅ ብሆንማ ኖሮ ያን ኮበሯን ቅጠል ዋይ ዋይ አሰኝ ነበር ጭንጭኑን ለብልቤ ባንዳውን ግልገል ጨካይ ልቡን ነፍሱን ባንድነት ቆጥቁጬ ጥይቱን የማስጥል አይደለሁም እንጂ ብሆንማ ኖሮ እጠ አደብላቢት ነድፌ ነበረ ያን ምሱን ሰጥቼ አስምዬ ምለቀው በሰው ላይ ይጫወት ብሆንማ ኖሮ ያንን ክብረ ሰማይ አቃጥለው ነበር ልቡ እስኪጠፋ ነፍሱ እስክትጦዝ በጠራራ ፀሐይ ያንን ባንዳ መንጋ ሀገር ያጠፋውን የፈረንጅ ተወካይ ብሆንማ ኖሮ የመናፍስት ጸር ያንን ዕፀ ኮሞል አቦነው ነበረ ከሀገራችን ምድር ያንን አረመኔ የበረሃ ጋኔል ብንሆንማ ኖሮ ሰፍነግና ሐሞት ለማጥፋት ለማውደም ንጹሐንን ሕይወት ሰበብ የሆነውን የባንዳ ሰራዊት እግተው ነበረ በቅስፈት እንዲሞት ብሆንማ ኖሮ ያንን አብርር ቅጠል አሳድደው ነበር በአገር ውስጥ እንዳይበቅ ያንን ባንዳ ሁሉ የዘረኞች ጠብደል ብንሆንማ ኖሮ የቃጫውን ጅራፍ ሱሪውን አውልቄ ነበር ያለ ምረት ዘጠና የምገርፍ ብሆንማ ኖሮ መዝምሮ በታኙን ያንን ዳይናማይት አስተንፍሶ ነበር ያበጠውን እብሪት አገር ሕዝብ አጥፊውን የባንዶችን ክስረት ብንሆንማ ኖሮ የአገሬን በርበሬ ቃሪያና ሚጥሚጣ ነበረ ገብቼ ከርሱን አቃጥዬ በአፍንጫው በኩል ሰርስሬ ሞጣ ብሆንማ ኖሮ የቆላ አንተርፋ አሳብጬ ነበር ሆዱን የምነፋ ከበሮ እስኪወጣ ኋላ ለመንረት ለመብታት በይፋ ለምን እንዲህ ያለ ኃይለ ቃል ያለበት ይጥፋል የሚል ሰው ቢኖር ካለንበት ለዛር ተቆርቁሮ የሚጠይቅ ምህረት የኔ መልስ ቀላል ነው መጣፍ ያጣቅሳል ደቂቀ ነቢያት ያሉትን ያመጣል ኦ ሰብ ለምን ትንከታርምሞ እንዘትረኢ ይውጦ ሀጥ ለጻድቅ ለምን ትላለህ ዝም ማለቱ እኮ ነው ሀጡ ጻድቁን ሲበላው ሲውጠው ከቶ አይታለፉ ብሆንማ ኖሮ ገብርኤልን መልአክ ብንሆንማ ኖሮ ሚካኤልን መልአክ አሳየው ነበረ መናፍስትን ሁሉ ካለበት ገብቼ በሳት ሰይፍ የማኝክ ብሆንማ ኖሮ ያንን ፈረሰኛ ያራዳ ጊዮርጊስ እንደ ቢሩታዊት ሲጫወት እያየው በእናት አገሬ ነፍስ በዚያች ኢትዮጵያ በብጽዕት በቅድስ በቡርክቲ መንፈስ ምን ያስችለኝ ነበር በሩቅ ሆኖ ማየት ባህል ሕይወት ሲፈርስ ተንደርድሬ ሄጄ እቀጠቅጥ እንጂ የባንዶችን ደንደስ ብሆንማ ኖሮ የጣሊያን ወንድ ጅኖ አፈራርስ ነበር የዘረኛን አጥር እስኪጠፋ በኖ እቀቅልም ነበር ያን ሙጃ እስኪበስል ተከድኖ በሆነ ተአምር የላይኞችን ኃይላት ለመሆን ስላልቻልኩ እጠብቃለሁኝ ካለሁበት ሆኜ ዘመን እየቆጠር እንግዲህ ያለብኝ መጠበቅ ብቻ ነው ያችን ዕለት ፍትህ ያችን የፍርድ ቀን አውድ ላይ አስተታ አስክታሳይል ግን በዚህ ሁኔታ እንዳልኖር አውቃለሁ። አንድ ቀን ገብቼ ከቆራጥ ወገን ጋር አተራምሳለሁ። ነባሩን ቁጭቴን በርግጥ እወጣለሁ። እስከዚያ ዕለት ግን ዝግጅት አልተውም። የሌዘር ቢም ጥበብ አለያም መሰውር ሳልፈጥር አልቀርም። በሩቁ የሚገጭ በሩቅ የሚያደባይ ኃይለምድር ወሰማይ ሰርቼ ስዘጋጅ ይሆናል። ያን ጊዜ ፊት ለፊት ተጋጥመን ይፋ ምንተያይ። ምድረ ባንዳ ሁሉ እንዲህ እንዳሾፈ አይኖርም ባንድ ላይ። ምድረ ባንዳ ሁሉ እንዲህ እንዳሾፈ አይኖርም ባንድ ላይ። ይመጣል አንድ ቀን የፍትህ አውድ ቆሞ ፍርድ የሚሰጥበት። ሙጃው ከመከሩ ፍሬው ከስናሩ አረሙም ከእህሉ ነጥሮ የሚመርትበት። ባህሪው አይደለም ለዚህ ግዙፍ ዓለም በአንድነት መከመር ግድያና ፍርያት። እስከዚህ ድረስ ግን ብርቱና ጠንካራ ስላልሆንኩኝ ብቻ ልቆዝም አርምሜ ለፈረንጁ ሳይቀር ሆኜ መጫወቻ እብድ ነው ተብዬ ለደንቆሮ ሁሉ ሆኜ መዛበቻ።